ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ጥቅምት 1 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ማክሰኞ ጥቅምት 1 ቀን 1043 ቀናት አለፋቸው።
በኦነግ በኦህዴድና በህወሓት በአማራው ላይ የተከፈተው የዘር ማጥፋት ዘመቻ ያብቃ እንበል።
ዘረኝነት ዛሬ ዋናው የኢትዮጵያ ተውሳክ ሆኖ ሲገኝ ወላጁ ወያኔ ነው። ያቆሸሸንና ኢትዮጵያዊነትን ያጠቃብን ወያኔ ነው። መዘዙ ተርፎናል፣ በዘር ከፋፍሎ አዳክሞናል። በዘር ፖለቲካ ግን እርስ በርስ ላይለያዩ ወያኔም ኦህዴድም ተጣብቀዋል። ተሳክቶለታል ስንል ከኢትዮጵያዊነት ማማ ተንኮታክተን ወርደን ወድቀን በዘር በጎጥ ወደ መፈረጁ መደራጀቱ ስንከሰት ነው። ሸምበቆ ቢረዝም ምሰሶ አይሆንም በሚል ርዕስ የቀረበ የዕለቱ የፍኖተ ዴሞክራሲ ሀተታ ነው። ከዜናው በመከተል ይቀርባል። በመጨረሻም የኢህአፓን አመሰራረት አስመልክቶ ከዚህ ቀደም አቅርበነው የነበረውን ዝግጅት በድጋሚ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል።
የተበላሸው ያገዛዙ የትምህርት ስርዓት ሰሞኑን የ12ኛ ክፍል ተፈታኞች ላይ ሚዛን የለሽ አሳፋሪ ተግባር ፈጸመ። ጠባቦቹ ሌብነትን እንደ ትግል ስልት አድርገው ወደ ኢትዮጵያ የፖለቲካ መድረክ ወስደው ካመጡ ወዲህ እንደ ትልቅ ነገር ይፈራ የነበረውን የኢትዮጵያ ብሔራዊ ፈተና ስርዓት ማበላሸታቸው ይታወቃል። ውሻ በቀደደው ጅቦች ገብተው ይባስ ብለው መምህራንና ካድሬዎቹ ቀጥታ ተሳታፊ በመሆን በችርቻሮ ሳይሆን በጅምላ በተሰረቀ ፈተና ተማሪዎችን ወደ ዩኒቨርሲቲ ሲያግዙን ከርመዋል። ይህን የከረረ የገነነ የደነደነ ሌብነት ለመቀነስ ከተቻለም ለማጥፋት በአገዛዙ በኩል የተወሰደ ምንም አይነት እርምጃ አለመኖሩንም ለማወቅ ችለናል። ይባስ ብሎ አዲስ አሰራር አመጣው ብሎ አገሪቱን 1 ሚሊዮን ብር ኪሳራ ውስጥ ከቶታል። ይባስ ብሎ አዲስ አሰራር አመጣው ብሎ አገሪቱን 1 ቢሊዮን ብር ኪሳራ ውስጥ ከቶታል። በዚህ አገዛዙ የፈተና አካሄድ የተፈጠሩት ነፍሰ ጡር ተማሪዎች መወለዳቸው የመኪና አደጋ ድልድይ መሰበር የሞትና መቁሰል እንዲከሰትም ተደርጓል። ከዚህ በፊት እንደተለመደው ዘንድሮም ቢሆን እዛው ከጅማ ዩኒቨርሲቲ ተሰርቆ የወጣ ነው የተባለው የእንግሊዘኛና የሂሳብ ብሔራዊ ፈተና በኢንተርኔት ሲዘዋወርም ታይቷል። ከፈተና በኋላ የተነሳ ይሁን ከፈተና በፊት ብቻ እንደ ድሮው በቴሌግራም በህብረት የተወሰኑ የካድሬ ልጆች ስልክ አጭበርብረው ይዘው ገብተው ፎቶ አንስተው መበተናቸውም አልቀረም። ኦነግ ንጹሃንን ሊያርድ ሆሮ ጉድሩ ሲገባ ኢንተርኔት የሚዘገው አገዛዙ ለፈተና ወረቀት ስርቆትና ስርጭት ለማስቆም ግን ኢንተርኔትን ለመዝጋት ፈቃደኛ አይደለም። ከፌደራል ፖሊስ በተተኮሰ ጥይት በጅጅጋ ዩኒቨርሲቲ 12ኛ ክፍል ተፈታኞች መቁሰላቸው ተሰማ። በጅጅጋ ዩኒቨርሲቲ የተፈተኑ በሚገኙ ተማሪዎች መካከል ግጭት ተነስቶ ነበር ተብሏል። ግጭቱን ተከትሎ የፌደራል ፖሊስ በተተኮሰ ጥይት የቆሰሉና የሞቱም እንዳሉ እየተነገረ ይገኛል። ቁስለኛ ተማሪዎች ጅጅጋ ሪፈራል ሆስፒታል በጤና ጣቢያዎች ተወስደው በመታከም ላይ ናቸውም ተብሏል። አገር አቋራጭ ድረክ ጭነት መኪና ሹፌሮች በጋዊ ከለላ እጥወት ጭንቅ ውስጥ መሆናቸው ተገለጸ። ከ15 ቀን በላይ የሆናቸውና በበረሃው የቆሙ ጭነታቸው የተበላሸ ባቸው የጭነት መኪኖች ህግ የሚያስከብር አካል ባልመኖሩ የጫካ ሲሳይ ሆነዋል። በተለይ ባለደረቅ ወደቧ አንገርጉትን መንገድ ወይም መስመር መንገዱን ከፍተኛ የከባድ ጭነት ተሽከርካሪ ፍሰት ያለበት የሀገራችን ካሉት ከተሞች አንዱ ከመሆኑ ጋር ተያይዞ በየኛ ብቻ እሳቤ ከፍተኛ ችግር ውስጥ ነን ብለዋል። ሆኖም ግን ይላሉ የአካባቢው ነዋሪዎቹ፣ እንደምታዩት ከጉትን ከተማ ጭነው ወደ መሀል ሀገር በመጓጓዝ ላይ ያሉ በመንገዱ ብልሽት ምክንያት ተደርድረው ከ15 ቀን በላይ የሆናቸውና በበረሃ የቆሙ ዛሬም አገዛዙ ፊቱን አዙሮባቸው በጭንቅ ውስጥ ናቸው ብለዋል። እናም ይህ የተጫነ እህል ለበርካታ ጊዜ በመታሸጉ በዝናብና በፀሐይ እየበሰበሰ ነው ራየ ፍተ ያለ እያሉ ቢገኙም እንኳን ምንም አይነት መፍትሄ እንዳላገኙም አሁንም በመሬት የረጅም ርቀት አሽከርካሪ ሹፌሮች ገልጸዋል። ዛሬ በአንድ አካባቢ የሚደረጉ ያገዛዙ ኃይሎች ጭፍጨፋ ነገ ሁሉንም የሀገሪቱ አካባቢዎች ስለሚያዳርሱ ወጥ በሆነ መንገድ መታገል እንደሚገባ ተገለጸ። የወለገው መነሻ ነው እንጂ የንጹሃን ፍጅት ጫፍ ዛሬም አልተነካም። በማልሽዋ፣ ባርሲ፣ በባሌ፣ ባህረር፣ በድሬዳዋ፣ በኢሊባቡር፣ በጉጂና በቦረና እንዲሁም በሌሎች አካባቢዎች ከ15 እስከ 20 ሚሊዮን የሚገመተውን በርካታውን ሰፊውን ህዝብ ዛሬም ጭፍጨፋው ስለሚቀጥል ሌሎቹም በንቃት አገዛዙን ከነ ግብረ አበሮቹ መታገል ይገባል ተብሏል። ተረኞቹ አሁን እያሳሰባቸው ያለው የድካሙ ጉዳይ ነው። ይህም ሁሉን ህዝብ መቸገርለን እንደሚጨርሱትና የራሳቸውን ከተረኞቹ ውጪ የሌለባትን ሀገር መቼ እንደሚመሰርቱ የሚያሰጋቸው በዘመቻ ላይ የሚያፍሱት ጉልበት ነው። አሁን መተሃራ አልፈው ወደ መሀል ሸዋ አዲስ አበባ የተጠጉ ሲሆን በተቆጣጠሩባቸው አካባቢዎችም ግድያውንም ጀምረውታል። መርቲም እንዲሁ በእጃቸው ወድቋል። አሁንም በስፋት ስብጥር ህዝብ የሚገኝበት አካባቢ በአገዛዙ ኃይሎች በቁጥጥር ስር ገብቷል። ኦነግ በተለያዩ ወረዳዎች ስር የሚገኙ አንዳንድ የገጠር ቀበሌዎች ላይ ትንኮሳ እያደረገ ህዝባዊ ኃይሎችን በሽምቅ እየገደለ ወደ ጫካ መመላለስ ከጀመረም ሰነባብቷል። ወያኔዎች የኩናማን ህዝብ በማስገደድ ወደ ጦርነት እየማገዱት ነው። በዚህ ጦርነት የሚወረረውን ብቻ ሳይሆን የትግራይ ውስጥ ያሉትንም የከፋ ፍጅት እየፈጸመ ነው። በተለይ የኩናማ ህዝብ በበርካታ ሰቆቃ ውስጥ እንደሚገኝ ገልጿል። በዚህ ጦርነት በልዩ ሁኔታ ወደ ጦርነት የተማገደ አካባቢ እንደ ኩናማ ግን የለም ሲሉ የአይን እማኞች አክለዋል። ወያኔ በምዕራብ በኩል የከፈተው ጦርነት ያለ መሳሪያ ከፊት አሰልፎ ያስፈጀው የኩናማን ህዝብ ነው። በተከዜ በኩል ወጣት አዛውንት ሳይቀር የህዝብ ማዕበል በሚል ኋላ ቀር የጦርነት ስልት እንዲያልቁ ተደርጓል። በየቤቱ ዞሮ ሰብስቦ በጎዳና ተዳዳሪ የቀን ሰራተኛ እና ጦማዳሪዎችም ሳይቀር ለጥይት ማብረጃ ተደርገዋል። የኩናማ ተወላጅ ወደ ወያኔ ስልጣን መጥቶ አያውቅም። በወያኔ ስልጣን ዘመን ከዘረፈውም አልተጠቀመም። በጦርነቱ ግን ጦርና አንካሴ ባዶ እጁንም ጭምር ይዞ እንዲዋጋ ተደርጓል። ህዝብ ወያኔ በኩናማ ህዝብ ላይ እየፈጸመ ያለውን አስቀያሚ ጉዳይ ተመልክቶ ድምፅ እንዲሆናቸው የኩናማ ማህበረሰብ ገልጸዋል። በሀገሪቱ በየቦታው በአገዛዙ እረፍት የለሽ ጭቆና፣ ዋይታና ጩኸት ቀጥሏል። በሰሜን ትግራይ ጦርነቱ ቀጥሏል። በራያ የቆቦ ሰው ወደ ወልቃይት እቃውን ሸክፎ መሰደድ ጀምሯል። ወያኔ በዋጃ በኩል ሰራዊቱን እያስጠጋ ነው። መከላከያ አንዲት ጥይት በራያ በኩል ወደ ትግራይ ኃይል እንዳይተኩስ በአገዛዙ ታዝዟል። ከአስፋልቱ በቀር ገጠሩ የራያ ህዝብ አሁንም በወያኔ እጅ እንደሚገኝ ታውቋል። የመደበኛ አደረጃጀት ተብለው በባዕዲን እንደ ከብት ተነድተው ዘብጥያ የተወረወሩት ከ12,000 በላይ የአማራ ፋኖች እስካሁን የት እንደደረሱ የታወቀ ነገር የለም። ኦነግ እዚህ በሸዋ መንግስት ነኝ ብሎ ግብር ማስገበርም እንደጀመረ ፍንጮች ይጠቁማሉ። አፋኙ ስርዓት ባጠመደው የሴራ ወጥመድ ህዝብ መልሶ ሊያጠምደኝ ነው ብሎ ተጨንቋል። ባህርዳር ከተማ በስርዓቱ የጸጥታ ኃይሎች ተሞልታለች። ከዲፖ አልካን ያለው ዋና አስፋልት በስርዓቱ የጸጥታ ኃይሎች ተዘግቷል። ምንም አይነት ተሽከርካሪና ሰው መንቀሳቀስም አይቻልም በማለት ካድሬዎቹ ህዝብን እያስጨነቁ ይገኛል። ከየትኛውም አቅጣጫ ወደ ከፍተኛ ፍርድ ቤት የሚወስደው መንገድ ከርቀት ተዘግቷል። የባህርዳር ከተማ ህዝብ የሰርቪስ የህዝብ አገልግሎት ሰጪ ተሽከርካሪዎችና የግል ተጠቅሞ መንቀሳቀስ ቀበሌ 16 እና 13 በአብዛኛው ቦታ ላይ ክልከላ በቀጥረኞቹ ተጥሏል። ማንኛውም የሚከፈል ዋጋ በደስታ ለመክፈል የተዘጋጀ ቆራጥ ትውልድ መፈጠሩ ያልገባው በድኑ ስርዓት የሚከፍለው ዋጋ ቀላል ነው ባይባልም ከመሸነፍና ለህግ ከመቅረብ የሚያድነው ምድራዊ ኃይል የለም ሲሉ ውዥንብሩን ያዩ አካላት ገልጸዋል። በሰዓቱ የነበረው ዜና ይህን ይመስል ነበር። ከቀሪ የፍኖተ ዲሞክራሲ ዝግጅቶቻችን ጋር መልካም ቆይ።
የማክሰኞ ጥቅምት 1 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ። ሸምበቆ ቢረዝም ምሰሶ አይሆንም። ሞቅ ሞቅ ሲበዛና ሁሉም ነገር ያማረ የሰከነ መስሎ ሲታይ የደላጥ ቢያርበኛው ቁጥር ከመጤፍ ዱቄት ይሆናል። በተመክሮ ያየነው ነው። ወያኔም ሳይቀር ለስልጣን ሲበቃ ስንቱ እንዳጨበጨበ ልጆቻችን እንዳላቸው የምንረሳው አይደለም። ይህ ግን መሰረት የሌለውና ከመቅጽበት የሚተን መሆኑን ከማሳሰብ ወደ ኋላ ብለን አናውቅም። ድርጅቶች ፈልተው ለምንስ ወዲያውኑ ይከስማሉ? በድንቡሽት ላይ የተሰራ ቤት እንዲሉ ወያኔ ስልጣን ሲይዝ ሊደረግበት የሚገባውን ቁርጥ ትግል ለማኮላሸት ብዙ ዘዴዎችን ፈጥሮ ህዝብን አደናግሯል። በቅድሚያ መጠቀስ ያለበት ህዝቡ ጦርነት ሰልችቶታል የሚለው ቀስቀሳው ነው። ህዝቡ የተለቸው ጦርነት ሳይሆን ጭቆና ነው ብንል ሰሚ ጠፋ። የሰላም አባወራዎች ነን ባዮች ፕሮፌሰሮች ሳይቀሩ ፈሉ። መላንጂ ዱላ መጥፎ ነው የሚሉን ወያኔን በትጥቅ ትግል ገና ሳይደላደል እንፋለመው ኢያሰን እንታደግ ቢባል እንዲሁ ሰሚ ጠፋ። ወያኔ ሻቢያ ሱዳን ባዕዳን ተረባርበውም ሊያጠቁት ቻሉ። ሰላም ዴሞክራሲ ባጠጠበት ድራሹ በጠፋበት አገርና ስልጣን ባምባገነን እጅ በገባበት ሁኔታ ሰላማዊ ትግል ሰበካው ራስን ለጥፋት ማጋለጥ ከመሆን ሌላ ሊሆን አልቻለም። ለነገሩ የሰላም ትግል አቀንቃኞች ያንንም ዛሬም በተጨባጭ ይህን ትግል ሲያካሂዱ ለማየት አልታደልንም። ሌላው የወያኔ ዘዴ መደራጀትን ጥፋት አድርጎ ማቅረብና መቀስቀስ ነበር። ወያኔ ራሱ ተደራጅቶና ተለጣፊዎቹን ኮልኩሎ ህዝብ ግን ተደራጅቶ እንዳይታገለው ጣረ። አወቅን ባይ ምሁር ተብዮች ይህን ሐሰት በማስተጋባትና ህዝበኝነትን ባሉታዊ በማንገብ ድርጅቶች ማዕከል መዋቅር ዲሲፕሊን ማዕከላዊነት እያሉ የህዝቡን ትግል አበላሹ አኮላሹ ብለው መለፈፉን ተያያዙት። ይህም ሂስና ክስ በተለይ ወደ ኢሃፓ የተነጣጠረ ነበር። የድርጅትን አስፈላጊነትና ወሳኝነት በመቃረም ህዝብን ወደ መንጋነትና ያልተደራጀ ስብስብ ለማውረድ ተሞከረ። በተወሰነ ደረጃም እስከዛሬ ሰርቶላቸዋል። ያብዛኛው ቀውስ መከራችን ምንጭ ወያኔ የተባለው ግንጥ በመሆኑ እነሆ እስከዛሬ በዘረጋልን ወጥመድ ገብተን ተበክለን የዘር ፖለቲካ ሰለባና ድርጅትና መሪ ያጣ አሳዛኝ መንጋ ሆነን ተበታትነን ተልፈስፍሰን እንድንቀር አድርጎናል። ዘረኝነት ዛሬ ዋናው የኢትዮጵያ ተውሳክ ሆኖ ሲገኝ ወላጁ ወያኔ ነው። ያቆሸሸንና ኢትዮጵያዊነትን ያጠቃብን ወያኔ ነው። መዘዙ ተርፎናል። በዘር ከፋፍሎ አዳክሞናል። በዘር ፖለቲካ ግን እርስ በርስ ላይለያዩ ወያኔም ኦህዴድም ተጣብቀዋል። ተሳክቶለታል ስንል ከኢትዮጵያዊነት ማማ ተንኮታክተን ወርደን ወድቀን በዘር በጎጥ ወደ መፈረጁ መደራጀቱ ስንከሰት ነው። ይህን አደረጃጀት ከጥቅሙ ጉዳቱ ያመዝናል ብንልም የፕሮፌሰርን ማአህድ መደራጀት ያልተቃወም ነው በጎጥ ደረጃ ለመቆም ሳይሆን ኢትዮጵያዊነትን አስቀድሞና አክብሮ አጋር ያጣውን ክፍል ለመታደግ ታቅዶ መሆኑን በማገናዘብ ነው። ብሔረተኝነት በመሰረቱ አገርን ህዝብን በጎጥ የሚከፍል አብሮነትን ከስር መሰረቱ የሚጻረር ከይዘቱም አድሃሪ የቡርዣ አቋምና ርዕዮተ ዓለም ነው። የድርጅት መኖር ወሳኝ ነበር ነው ስንል ሐቅ መሆኑን ተጨባጭ ተመክሯችን ያረጋግጣል። በ1997 ዓመተ ምህረት በህብረት ተደራጅተን ምርጫ በተባለው በዚሁ ስብስብ ስር ስንገባ ዋናው ያነሳነው ጥያቄ ወያኔ ቢሸነፍና ልቀበልም ቢል ምን እናደርጋለን? ምንስ ነው ኃይላችን አቅማችን የሚለው ነበር። ለዚህ ያገኘነው መልስ ወያኔ ምርጫ ቢቀማን አሜሪካ አይፈቅድለትም የሚል ለመሆኑ መረጃው አለን። አሜሪካ ግን የወያኔ ቅሚያና ግድያን ደግፎ የተቃዋሚ ድርጅት መሪዎችን መታሰር አጽልቆ እንደተገኘ የምናውቀው ነው። የቅንጅት ደጋፊነን በሚል በሺዎች ዜጎች ሲሰለፉ ይህን ስሜታዊ ማዕበል ወደ ድርጅታዊ ይዘት መቀየር ባለመቻሉ መሪዎችን አጅቦ ከርቸሌበር መሸኘት እንጂ ትግልን ተቀናጅቶ መቀጠል አልተቻለም። ይህን ድግመት በጊዜ ለሚመለከታቸው ጠቁመንም ነበር። ወያኔ ድርድር ሲልም ጊዜ ሊገዛ መሪዎችን ሲጨብጥ ፎቶ የተነሳው ለተንኮል ህዝብን ለማስቆጣት መሪዎቹን ከህዝብ ለመነጠል መሆኑን ከመሆኑም በፊትና በኋላ በሚገባ ጠቁመን ነበር። ድርጅትና ማዕከል የሚያስተሳስር መርሃ ግብርና ማዕከል የሚሆን አመራር ጥብቅ ዲሲፕሊን ህግና ደንብ የግድ ያስፈልጋል። አለበለዚያ መፋለል መዝረክረክ ለጥቃት መጋለጥ መበታተን እጣ ክፍላችን መሆኑ ከቶም አይቀርም። የተደራጀው ጠላት በላያችን ላይ ይጠነክርብናል፣ ያጠቃናል፣ ይጎዳናል። ስለዚህም የህዝብን በሚገባው መደራጀትና መታገል ማዕከላዊነትና ሙያተኛነት አሰራር የሚጻረሩ ታጋይ ተብዮች በተጨባጭ አቋማቸው የህዝብን ትግል የሚጻረር ነው። ዛሬ በተለይ በአማራው ህዝብ ላይ ፍጅት ሲደርስ በስሙ ተደራጅተው የቆዩት ምንም እንዳልታደጉት እንዳልጠቀሙት በአይናችን ያየነው ነው። ፋኖ በሚል መሰባሰብ ተሞክሮ የተደረገው ትግልና የተከፈለው መስዋዕትነት ፍጹም የማይካድ ቢሆንም በዚህ ህዝብ ላይ እየተሰነዘረ ያለውን ጥቃት ስናይና በሺዎች ፋኖች ሲታሰሩና ከስማቸው ባሻገር ድርጅት ሆነው ሊቆሙ አልቻሉም ሲባል ስንሰማ አሁንም ድክመቱ ድርጅትና አደረጃጀትን መመልከቱን ማንሳት የግድ ይሆናል። የጋራ መርሃ ግብር የለም፣ የሚያቀናጅና የሚያስተሳስር ማዕከል የለም፣ የጋራ አመራርና ኃላፊነትም የለም። ባጭሩ ድርጅት የለም። ኦነግ ድርጅት አይደለም በሚል ለምን ይተች እንደነበር መዘንጋት አይገባንም። ያን ሁሉ ጊዜ አንድም ተቅላላ ጉባኤ አድርጎ አመራር ያልሰየመ ታጋይ ህዝብ ራሱን ከጥቃት ሊጠብቅ የሚፈልግ ህዝብ መደራጀት አለበት ምንም ግን የለውም በድርጅት መስክ ደግሞ ከማንም መበደር መዋስ እንደነ ኮሎኔሉ መቅዳት መኮረሽ ሳንገደድ የራሳችን ደማቅና ዘርፈ ብዙ ተመክሮ አለን ያኔ ስንደረጅ ሙያተኛ አሰራርን እውን ስናደርግ ሺዎች ሲታሰሩ ብዙ መቶ ሺዎች ሲነሱ ሲያምጹ ለማየት እንበቃለን ከመደራጀት ይልቅ እገሌዎችን በተክለሰውነት ገንዞ መፍትሄን መሻቱ የሚበጅ አይሆንም ድርጅት ይቅደም የታሰሩትን የፖለቲካ እስረኞች ሁሉ በተደራጀ የጋራ ትግላችን እናስፈታ
ማጭጫችን በማስከተል ከዝግጅት ክፍላችን የቀረበ ጽሑፍ እናሰማለን መጋቢት 24 የአዲስ ስርዓት አዋላጅ ቀን መጋቢት 24 ቀን 1964 ዓመተ ምህረት የኢሃፓ መስራች ጉባኤ ተካሂዶ ከሰባት ቀን በኋላ ኢሃፓ ሊመሰረት ቻለ ይህ የጭቁኖች የደስታ ቀን የተባለውን ክስተት በተመለከተ ብዙዎች አላዋቂ ሆነው ሳለ ድርጅቱ እዚህ እዚያ ተመሰረተ መስራቾቹም እነገሊናቸው መስራቾቹ ምስራቅ ጀርመን፣ አልጄሪያ፣ ሻቢያ ወዘተናቸው ዋናዎቹ ኢትዮጵያውያን መሆናቸው ተክዶ ማለት ነው ሲባልም ታዝበናል። በመስራታው ሂደት ያልነበሩም ዋና መስራች እኔ እኛ ብለው ሲመጣደቁ ሌሎች ደግሞ ለራሳቸውና ለወደዱት ተክለሰባዊ ሜሮን እየቀቡ ዛሬም በመራወጥና በመጻፍም ላይ አሉ። ኢህአፓ የተመሰረተው ለሀገራቸውና ለህዝብ በቆሙ ኢትዮጵያውያን ሲሆን የመስራታው ሂደት ደግሞ የአመታት የህዝብ ልዩ ልዩ ባለዘርፈ ብዙ ትግል ውጤት ነው። የህዝብ አመጾችና ተቃውሞዎች በተለይም በላቡ ላስተማረው ዜጋ ሙሉ መብት ተጠበቃ ሆኖ መስዋዕትነትንም ተቀብሎ ሊታገል የተነሳው ወጣትና ተራማጅ ትግል ልጅ ነው። የኢህአፓ ውልደት 9 ወርን የፈጀ ሳይሆን አመታትን የወሰደ ነው። በተጨባጭ የተወጠነው የኢትዮጵያ በ1961 ዓመተ ምህረት ነው ማለት ይቻላል። ዝርዝሩን ድርጅቱ ታሪኩን ጽፎ ሲያገባድድ የሚገልጸው ሲሆን በድርጅቱ ምስረታ ግን ማንም ባዕድ ጣልቃ እንዳልገባ ከወዲሁ ለማረጋገጥ ይቻላል። ሐቁ ይህ ነውና ዛሬ ለገንዘብም ለማወናበድም ታሪክ በሚል ልብ ወለድ የሚከትቡ በስተዋልና መጋቢት 24 ቀን የመክፈቻ ጉባኤውን የጀመረው ኢህአፓ ጓዶችን በቀድሚያ በአገር ቤትም በድርጅታዊ ጥረት ተሰማርተው የነበሩትን ጓዶችን በሰፊው በማማከርና የጋራ ግንዛቤና አቋም በመያዝ ጉባኤውን ማካሄዱን ብዙዎች አያውቁም አወቅን ብለው ቢቀሩም መስራች ጉባኤ የተደረገ ምንስ ተካሄደ እነማን ተካፈሉ ብቻ ሳይሆን ምንስ ተወሰነ በሚለው በሬ ወለደ ላሉትና ለሚሉት ምላሽና እርምት መስጠቱ ፍላጎታችን ባይሆንም ዛሬም ቢሆን ማን ያውራ የነበረ ማለት ግዴታችን ይሆናል። ግምትና ዝብርቅ ሐቅን እንዳይተካ ማለት ነው። ኢህአፓ በመጋቢት 24 ቀን ሲመሰረት የነበረን ትግል ሊኖር የሚችልን ትግል ወክሎ ነው አለሁ ያለው። የዚህን ታሪክ ይዘትና ጥልቀት የሚያውቀው ኢህአፓ እንጂ የስማ በለው አባወራዎች አለመሆናቸው ግልጽ ነው። እንደገና ማን ያውራ የነበረ ማን ያርዳ የቀበረ ነው ጉዳዩ። ታሪክ ጻፍን ባዮቹ ግን አሉባልታ አሉባልታቸውንና ቀሸታቸውን ቀለም አስይዘው እየቀባጠሩ ናቸው። ማአት ብር ከፍሎ አልባቢ ካገኙ ደግሞ እሰየው ብለው ፈንዳቂ ናቸው። መጋቢት 24 ቀን የኢህአፓ መስራች ጉባኤ ሲጀመርና ውይይቱም ሲካሄድ ምን ተባለ ተነገረ ስለሚለው ግን ዛሬም ሐቁ ከኢህአፓ ጋር ነው። ነበርን ያሉትም ቀጣይ ሰልፋቸው ክህደትና ሀፍረትን ስላቀፈ ትረካቸው ተወላግዷል። ሌሎች ደግሞ ታሪክ ያሉትን ስለማያውቁት የጻፉት ሆነ ያሰፈሩት ሁሉ ሐቅን ክዶ ፍለጋም ያልገባ ይባላል ብቻ ነው ሐሰት። አንዳንዶች ኢህአፓ መቼና በምን ሁኔታ እንደተመሰረተ የሚያውቁ አይደሉም። ታሪክ ብሎ መቀባጠሩ ግን አልተፋናቸውም። ተሳተፍን ሲሉም ተሳትፏቸው የረጅም አይደለም። ክህደታቸው ግን ዘለዓለማዊ ህትመቱን አስፍሯል። ኢህአፓ በ1964 ዓመተ ምህረት ተመስርቶ በ1972 ዓመተ ምህረት አልፈረሰም። እገሌ ሲከዳ ወይም ሲሰዋ አላበቃለትም። እንኳን ያኔና ዛሬም ቢሆን ረጅም ጥቃት ከደረሰበት በኋላ ትግሉን እንደቀጠለ ነው። ዛሬም ቢሆን ያመራሩ የሚታገሉ አባላቱና የህዝብም ድርጅት ነው እንጂ የማንም ግለሰብ ወይም የነበርኖች ንብረትም አይደለም። የኢህአፓን ምስረታ ታሪካዊ የሚያደርገው በዘመናዊ መልክ ለመቋቋም የመጀመሪያው ድርጅት መሆኑ ብቻ ሳይሆን ለህዝብ የተደራጀ ትግል አታጋይና አለኝታም ሆኖ መገኘቱ ነው። የተከማቸ ተመክሮ ባለመኖሩ ድርጅቱ ከተግባር ሲማር ስህተቶችን መፈጸሙ የሚጠበቅ ነው ሊባልም ይችላል። በአጭር ጊዜ ግን ምልአተ ህዝቡን አደራጅቶ ሊያታግልና የለውጥን ሰንደቅ የአብዮትን ይዘትና አስፈላጊነትም በህዝብ ዘንድ ለመትከል ችሏል። ኢህአፓ ራሱን ኢትዮጵያዊ አለ እንጂ የብሔረሰብ ካባን አላጠለቀም። ኢህአፓ አቤታዊ ስርነቀል ለውጥ አለ እንጂ ለጥቅም ተገዝቶ በጥገና ለውጥ አምኖ ቃል ኪዳኑን አፍርሶና ህዝብንም ክዶ ለፋሽስቶች አልተንበረከከም፣ ለባዕዳን አልሰገደም። ህዝብና ታሪክ የማይረሳውን መስዋዕትነት ከፈለ እንጂ ማሩኝ ጌቶች ብሎ አምባገነኖችን ምህረት አልለመንም። ከሃዲዎች፣ የሥልጣን ጥመኞች፣ በታኞችና መርህ የለሽ አንጃዎች ብቅ ብቅ ቢሉበትም ቢጎዱትም ድርጅቱ ዋናው መታወቂያው ጽናት፣ ህዝባዊነት፣ ቆራጥነት፣ ወኔና ኢትዮጵያዊነት ሆኖ ባሽቷል። ያባ የታገለው ብሔረሰብ ጾታ ሳይለይ ለጭቆኑ የኢትዮጵያ ህዝብ ነበር፣ አሁንም ነው። ለዚህም ነው በፋሽስቶች፣ ጠባቦች፣ ዘመናዊ ቅኝ ገዢዎችና ተገንጣዮች ሁሉ ማለትም በአገራችን ጠላቶች ጥቃት የደረሰበትና እየደረሰበትም ያለው። ኢህአፓን መልካም 41ኛ ዓመት ስንለው መገንዘብ የምንገደደው ሐቅ ያኔ ለኢህአፓ ምስረታ ምክንያት የሆኑት ማህበረሰባዊ ችግሮች በአብዛኛው ዛሬም ተባብሰውና የተጀመረው ትግል ገና ድል አልመታም እያሉን መሆኑን ነው። ከመሬት ላራሹ ጀምሮ እስከ ዲሞክራሲያዊ መብት ለጭቆኖችና ሉዓላዊነት ለአገሩ የተባሉ ሁሉ በንጥልጥል ቀርተዋል። ይባስ ብሎ ዘረኛም ባገነንና አገር አጥፊ ቡድን ሰፍሮበታል። ለዚህም ነው ዛሬ ያመረረና የከረረን ጸረ ወያኔ ትግል ማካሄድ ሲገባ የህዝብ ወኔ ሊሰልቡና እይታውንም ወደ ሆዱና ጎጡ ሊያደርጉ እየዳከሩ ያሉት ሁሉ በተጨባጭ ጸረ ህዝብ ሚና ያላቸው ናቸው የሚባለው። በመሆኑም ተጨባጭ ሁኔታ ኢህአፓ ትግሉን እንዲቀጥል ያስገድደዋል። ትግላችን ይቀጥላል፣ ድልም የህዝብ ትሆናለች። አድማጮቻችን በዛሬው ከታሪክ ማህደር ዝግጅታችን ሁለት ያፓን በሚመለከት በሐምሌ ወር 1993 ዓ.ም ከታተመ ጎመጽሔት ያገኘናቸውን ጽሑፎች በተከታታይ እናቀርባለን።
በአላፍታጋዎች መስዋዕትነት ለ29 ዓመታት የዘለቀ የትግል ጉዞ ርዕሱ ነው። ጭቁን የኢትዮጵያ ህዝብ አድሮትን በመፋለም የተነሳው በየካቲት 1966 አልነበረም። የጭቁን የኢትዮጵያ ህዝብ ትግል በየካቲት ተጀመረም አይደለም። ከየካቲት 1966 ቀድሞ ከየካቲት በፊት አያሌ ህዝባዊ አመጾች፣ አያሌ ንቅናቄዎችም ነበሩ። የድሃ አርሶ አደሮች አመጽ፣ የጭቁን ብሔራት ትግል፣ የላብ አደር ድርጅታዊ እንቅስቃሴ፣ ያልተሳካው የታህሳስ መፈንቅለ መንግስት፣ የተማሪዎች ዲሞክራሲያዊ አገር አቀፍ ንቅናቄ፣ እነዚህ ሁሉ ከየካቲት የቀደሙ ለየካቲትም ብርቱ አስተዋጽኦ ያበረከቱ የትግል ታሪክ ምዕራፎች ናቸው። ተደጋግሞ እንደተባለውና እንደሚባለው የካቲት 1966ን ልዩና አዲስ የትግል ምዕራፍ የሚያደርገው ለዘመናት በተናጠል ሲከናወኑ የቆዩ ትግሎች ለአዲስ ስርዓት፣ ለመሬት ጥያቄ፣ ለእኩልነትና ለፍትህ፣ ለመንግስት ስልጣን ሰማይና ምድር ያናወጠ፣ መላ አገሪቱን ያጥለቀለቀ አብዮት የጀመረበት መራር የትግል ወቅት የነበረ መሆኑ ነው። 1966 ጭቁኖችና የተገፉ ባንድነትና በአገር አቀፍ ደረጃ አብሮ ከመማጻቸው ጋር የተነሱት ህዝባዊና መደባዊ መጠይቆችም በሳል ነበሩ። ምላተ ህዝቡ ዛሬ የሚታገልላቸው የሰባዊና ዲሞክራሲያዊ መብቶች መከበር፣ ፍትህ እኩልነት ዘላቂ ሰላም የሰፈነባት ኢትዮጵያን መመስረት ወዘተ የካቲቱን አብዮት የሞተላቸው የተጋደላቸው እንቅስቃሴዎች ቀስቃሽ መርሆች ናቸው። የካቲት መሪር የትግል ጊዜ ነበር። አልፋ አላፍ ጭቆሎችና ምዝብሮች እጅግ አመረሩ በዝበዛን ላንዴ ለመጨረሻ ጊዜ ለማውደም ስልጣናቸውን በህዝባዊ መንግስት መልክ በመከት የተነቃነቁበት ወቅት የካቲት ነበር። ዳሩ ግን የካቲት አብዮት የካቲት ትግል ግቡን አልመጣም። ምዝብርና ግፋዋን ወገኖች የታገሉላቸው አላማዎች አልተሟሉም። የመንግስት ስልጣን በብዙሃን ጭቁን መዳፍ አልገባ። ጭቁኖችን የሚያር ምዝብሮችን የሚጨፈጭፍ አፈቅቤ ልበጩቤ የሆነ ፋሽስታዊ ስርዓት የህዝቡን ትግል በአበቡዝ ነጥቆ አናቱ ላይ በመፈናጠጡ ነበር ትግሉን መክኖ የቀረው። ለሰፊው ህዝብ ትግል መነጠቅና ብረት ባገነበው ኃይሎች እጅ መግባት መንስኤውም ሆነ ምክንያቱ የግፋዋን ህዝብ መደባዊ መጠይቅ በተቀናባበረ የትግል ፕሮግራም በጸረ ፖለቲካ መስመር አርቀቆ ከህዝብ ተዋህዶ ሰፊውን ህዝብ ለትግል የሚከሰክስ መሪ ድርጅት ያለመኖር ነበር። የገነ በካቲትም ሆነ ከዚያ በፊት የተደራጁና በህቡ የሚሰሩ ድርጅቶች አልነበሩም ወደሚል ድምዳሜ የሚመራ አይደለም። ከካቲት 1966 ስከናስ 1967 በነበረው የትግል ወቅት ራሱን ይፋ ያላወጣ የላባደሩ ግንባር ቀደም አጋር ያፓ በህቡ ሁሉናው በትግል እድገትና ክረት የችሎታውን ያህል አበርክቷል። ዲሞክራሲያ በተሰኘች ጋዜጣ ተከታታይና ለማቀፍ የፕሮፓጋንዳ ስራዎችን ሰርቷል። የሳቶላፈን እየገረፈው በእንቅስቃሴው መካከል ተማግዷል። መሰረታዊ የፖለቲካ መፈክሮችን በማስተዋወቅ ነባራዊ ሁኔታዎች በጥራ ሳይንሳዊ ሪዮት በማጥናት ቀና የፖለቲካ መስመሮችን ተቁሟል። በዚህ የትግል ወቅት ራሱን ይፋ ከመውጣቱ ማስቀድሞ በመላተ ህዝቡ የሥራ ማቆር ማድማዎች የተቃውሞ ሰልፍና የውሳኔ እርምጃዎች ህዝባዊነቱና መደባዊ ድጋፉን አሳይቷል። ምንም እንኳን በነባራዊ ሁኔታ አለመሟላትና በራሱም ችግሮች ሳቢያ ራሱን ለመላተ ህዝቡ በግልጽና በፕሮግራም አማካይነት ባስተዋውቅም እንደ ህቡ ድርጅት እንደ ታጋይ ውስጣዊ ፓርቲ ሁኔታዎችን የመምራት ሚና ነበረው። በትግሉም ውስጥ ከፍተኛ ግልጋሎት የማበርከት ታሪካዊ ተልእኮውን ለመወጣት ጥረት አድርጓል። ተልእኮውንም ለማሟላት በህዝብ ነበልባላዊ ትግል ውስጥ ከመጋፈጥ ውጪ አማራጭ አልነበረውም። ከርሱ በተጨማሪ ሌሎች ድርጅቶች እንደነበሩም ሳይዘነጋ የህዝቡ ያርነት ተጋድሎ እየገፋና እየመረረ ሲመጣ የመሪ ድርጅት አስፈላጊነት እየጎላ ሲሄድ የፋሽስት ተርግጸረ ህዝብ አመጽ በየለቱ እየገዘፈ ሲታይ አያሌ ጸረ ዲሞክራቲክ ሴራዎች የማጋለጥ ጥያቄ ክብደቱ ሲጨምር ያፓ የላባደሩ ሳይንሳዊ ፕሮግራም አርማና ሰንደቅ አንገቦ ነሐሴ 26 ቀን 67 ለአደባባይ ትግልና ፍጥጫ ራሱን ይፋ አወጣ። ከሶስት አመት ተኩል የህቡ እንቅስቃሴ በኋላ የህዝቡ ጠላቶች እነማን መሆናቸውን አወጀ። በፋሽስቶችና የኢትዮጵያ ህዝብ ጠላቶች መቃብር ላይ ፍትህ እኩልነት ዲሞክራሲ ሰላም የሰፈነባት ህዝባዊት ኢትዮጵያ ለመመስረት መታጠቁን አበሰረ። ያፓ ራሱን ያፋ ያወጣባቸው ነባራዊ ሁኔታዎች አያሌው ነበር። በካቲት የነበረውን የመሪ ድርጅት ጦት ማሟላትና እየገፋ የመጣውን የህዝቦች ግል በሳንሳይ ፕሮግራም ስር ማቀነባበር አንደኛውና ተፈላጊውን አስገዳጁ ናቴ ነበር። በካቲት ታላቅ የትግል ተሳትፎ ያሳየውን የላባደሩ መደብ የሶሻል አብዮት መሪነት ማረጋገጥ በፓርቲው አማካይነት ተልኮ ግልጽና ድርጅታዊ ማድረግ ከመጀመሪያው የማይተናነስ ተጨባጭ ተግባር ነበር። በስልጣን ላይ የነበረውን ጭፍን ፋሽስታዊ መንግስት ለማጋለጥና ሀቀኛና ህዝባዊ በሆነ ፓርቲ አማካይነት የጭቁኖችን የትግል የድርጅትና የትጥቅ ዝግጅት ማሰናዳት የትግሉን መስመር መጠበቅና ባለብዙ ቀለም ከላሾችን መከላከል ለህዝባዊ ስርዓት ግቡን መታገል ከላኞቹ ከሁለቱም ማይነጠል ከነሱም የሚፈልቅ ትልቅና ሌላ ግዳጅ ሆኖም ነበር የቀረበው። በሚያዝያ ወር 1964 ጀርመን ውስጥ ይህ አድ በሚል ስያሜ ተመስርቶ በነሐሴ ወር 1967 ራሱን ይፋ ያወጣው የኢትዮጵያ ህዝብ አብዮታዊ ፓርቲ በኢትዮጵያ ህዝብ ዘንድ ተቀባይነት ለማግኘት ሁሉ አላደረም። ያነገባቸው የህዝብ ጥያቄዎች በግልጽ ያስቀመጠው ፕሮግራሙ አደረጃጀቱና ህብረ ብሔራዊ አቋሙ በቀላሉ በህዝብ ልቦና ውስጥ ለመስረት አስችሎታል። ብዙሃኑ የኢትዮጵያ ህዝብ ላባደሩ አርሶ አደሩ ተማሪው ምሁሩ ሴቶች ወታደሮች በኢትዮጵያ ህዝብ አብዮታዊ ፓርቲ ጥራትን ለመሰለፍ ጊዜ አላባከኑም። ዲሞክራሲያ በትሟ እንደገለጸችው መዋቅሩን በአገሪቱ ልዩ ልዩ አካባቢዎች በመዘርጋትና ልዩ ልዩ የህቡ ድርጅቶች በመመስረት ህብረተሰቡን ለትግል አነሳስቷል። የህዝብን ትግል በማስተባበርም መርቷል። ያፓ እጅግ አጭር በሆነ ጊዜ ውስጥ ልዩ ልዩ የህብረተሰብ ክፍሎችን በመምራት ያደረገው መራር ተጋድሎ ውጤታማ ሊሆን አልቻለም። ፋሽስቱ ደርግና ግብረ በላዎቹ በከተሞች አካባቢ ያደረሱበት ውድመት ያላፋ ባላቱና የህዝብ ልጆችን ግብር የጠየቀ ነበር። የገጠር ትግሉም ትግልም ቢሆን እንዲሁ ያፓ በራሱ ውስጣዊ ችግር በአመራሩ መመታት በጠላቶቹ ርብርቦች በየከተሞች እንቅስቃሴውን በመክታት ለገጠሩ የትጥቅ ትግል የሰጠው የበለጠ ትኩረትም በየጊዜው ለአደጋ መጋለጥ ለአንዳንድ አባላቱ መበታተን መንስኤ ቢሆንም ገና ከመነሻው የገቡትን የትግል ቃል ኪዳን ጠብቀው በቆዩና ጽኑ የትግል መንፈስ ያላቸው አባላቱ ከመነሻው እስከ መድረሻው ያለፉበትን የትግል ጎዳና መለስ ብለው በመመልከትና አስፈላጊ ርምቶችን በማካሄድ አመራሩን በማጠናከር በድርጅቱ ላይ አንዣቦ የነበረውን የመፍረስ አደጋ ለመታደግ ችለዋል። የሃፓይ ትግል ጉዞ በደልዳላ ጎዳና ላይ መራመድ አልነበረም። በረጋ ባህርም በሰላምና በመቾት መቅዘፍም አልሆነም። የላባደሩ ፓርቲ ታሪጋይ ተልኮን እንደልፍኝ ፌዝና ተርባላየውም አብዮት ጀራት ግብዣ የጥልፍ ጠለፋ እንዳይደለ የሃፓ ሳምሮ ያውቃል። እንዲህ ያለው ፓርቲ ገና ከጽንሱ ገና ከልደቱ ወርቅ በሳት እንዲፈተን ታጋውም በመከራ ይጠናል ብሎ እንዲነሳ የሃፓም የቀለመው ልምድ ነበር። የቱንም ያለ ፋሽስት ደርግና ባንዳ ሞራን ጸራቢዎትና ጸረ ድርጅት ምናብ ይበረታም ደግሞም ሌሎች ወገኖች የጥቃት እርምጃ ቢሰነዝሩበትም ከጉዞው አልተገታም። ወደፊትም ዘለቀ እንጂ ያፓ በኢትዮጵያ የፖለቲካ ትግል ታሪክ ነጥቦ የሚወጣባቸው ጉልቶ የሚታይባቸው ጉዳዮች በርካታ ናቸው። ከመነሻው የነበረው የትግል መንፈስና ስሜት ታስተጓጉል የትሩም ያህል ውጣ ወረድ ቢገጥመው ለ9 አመታት መጓዙ በህዝብ ልቦና የነበረው ተወዳጅነትና ሰፊ ቦታ እስከዛሬ የተጠበቀ መሆኑን የኢትዮጵያ አንድነትና ለዋላዊነት ያለውን ጽኑ አቋም ወዘተ የአፓ ለ9 አመታት በትግል ጎዳና የተጓዘና ዛሬም በትግሉ መስክ የሚገኝ አንጋፋ ታጋይ አታጋይ ድርጅት ነው። ይህ አንጋፋና ግንባር ቀደም ድርጅት ከደርግና ግብረበሎች ባልተናነሰ ባለው ስርዓት የተወገዘ በቀንደኛም ጠላትነት የተፈረጀ በመሆኑ ሀገር ቤት ውስጥ ነጻ እንቅስቃሴ ለማድረግ ባይችልም ዳርበኞች ግንባር የገጠሩን የትግል ከማካሄድ አልገታም።
ኢትዮጵያ የፖለቲካ ታሪክ እጅግ አንጋፋው ተቃዋሚ የፖለቲካ ፓርቲ ኢሃፓ ለመሆኑ ከሶስት አስርት እድሜው በላይ ዋቢ መጥቀስ ከንቱ ልፋት ነው። ፋሽስቱ ደርግና ግብረበላዎቹ ብሎም በጠባብ ብሔረተኝነት የሰከሩ ሸማቂዎች በተናጠልና በጋራ ተረባርበው ያደረሱበት አደጋ የእልፍ አላፍ አባላቱን ህይወት የነጠቀ መሆኑን ከጠላቶቹ ጋር ያበሩ ካዲዎች በማዳግም መልኩ ሊያጠፉት ታጥቀው የተነሱ መሆን በረጅሙ ጉዞው ላይ ጥላ ማጥላቱ ባይካደም ስሙ ሲጠራ የሚባንኑ የመኖራቸውን ያህል በደስታ የሚፍነከነኩና የሚረኩ ዛሬም አላፍ ናቸው። ኢትዮጵያ በኢሃፓ በኢትዮጵያ ህዝብ ልቦና ውስጥ የሰረጸውና ፍጹም ተቀባይነት ያገኘው ገና በመነሻው በልደቱ ማግስት ነበር ማለት ይቻላል። ጀርመን በርሊን ውስጥ በሚያዚያ ወር 1964 ዓመተ ምህረት የኢትዮጵያ ህዝብ አርነት ድርጅት በሚል ስያሜ ህልውናው እውን ካደረገ በኋላ ነሐሴ 26 ቀን 1967 ዓመተ ምህረት አገር ቤት ውስጥ የፓርቲው አዋጅ እስከወጣ ድረስ ህቦ እንቅስቃሴ ያካሄድ ከነበረበት ጊዜ ጀምሮ አላፎቹን ከጎኑ ለማሰለፍ ችሏል። በርግጥም ኢሃፓ ከልደቱ ጀምሮ በሰራተኛው ላባደሩ ተማሪው መምህሩ ወታደሩ ገበሬው ወዘተ በአጠቃላይ በብዙሃኑ የኢትዮጵያ ህዝብ ዘንድ ተቀባይነትን ያገኘ ስፍር ቁጥር የሌላቸው አባላቱም ላነሳቸው ታላላቅ የህዝብ ጥያቄዎች ሲታገሉ ክቡር ህይወታቸውን በዛ የከፈሉለት በአገሪቱ የፖለቲካ ታሪክ እጅግ የላቀውንና የጎላውን ስፍራ የሚቀዳጅ ህብረ ብሔራዊ ፓርቲ ነው። ድርጅቱ እጅግ ምትሃታዊ በሆነ ፍጥነትና የመስረታ አድሚው ማግስት በህዝቡ ልቦና ውስጥ ሰፊ ቦታ የማግኘቱ ምስጢር ያነሳቸው የትግሉ መነሻ አድርጎ ያቀረባቸው የታገለላቸው ጥያቄዎች በሙሉ ያገርና የህዝብ ጥያቄዎች የነበሩ መሆን አንዱ ሲሆን ህብረ ብሔር አቋሙ አደረጃጀቱና የመሳሰሉት ፋይዳም በቀላሉ የሚታይ አይደለም። ኢህአፓ ላነሳቸው ጥያቄዎች አያሌ ላባደሮች በቁርጥ ታግለዋል። ሺ በሺ ወጣቶች የኢህአፓን የህዝብ ጥያቄዎች አንግበው ከፋሽስቶችና ግብረበላዎቻቸው ጋር ተፋልመዋል። ያባ ያነሳቸውን የህዝብና ሀገር መሰረታዊ ጥያቄዎች አንስተው ሲታገሉ ለሰባዊ ህልዲና የበሚሰቀጥጥ ዘግናኝና አረመኔያዊ ሁኔታ የተጨፈጨፉ ወጣት ሴቶች እና እናቶች አሃዝ ለቁጥር ይታክታል። ብረት አንስተው የተፋለሙ የኢህአፓ አንስት አጋዮች ጀግንነት ገድል ሰፊ ድርሳን ይወጣዋል። የኢህአፓ ክቡር ዓላማ የቆሙ ወጣትና ጎልማሳ ገበሬዎች የትግሉ ነው ህይወቴን እየዘመሩ ተሰውተዋል። ወደ ጦር ሰፈሩ እንደሚመለስ ከኢትዮጵያ ተቀደም መፈክሩ ጋር ቀይጦ ሲሰብክ ከቆየውና ኋላም ባነገተው አፈሙዝ ኃይል የህዝቡን አብዮት ከነጠቀው የወታደር ኃይል ጋር የሞት ሽረት ትግል ያካሄዱ ደርግ ያስታጠቃቸውን ብረት መልሰው ወደ ደርግ ያዞሩና ለኢህአፓ ህዝባዊ ጥያቄዎች ምላሽ ማግኘት ጽኑ ትግል ሲያካሂዱ የወደቁ ክቡር ህይወታቸውን ለኢህአፓና ለህዝባቸው ቤዛ የከፈሉ የጦሩ አባላት የሆኑ የኢህአፓ ከዋክብት አሃዝም እጅግ በርካታ ነው። የኒህ የጦሩ አባላት የኢህአፓ ከዋክብት የተጋድሎ ታሪክ እጅግ ከፍተኛ ጥናትና ምርምርን የሚሻ የታሪክ ምሁራንን እና የድርጅቱን በተለይም የነባርና አንጋፋ የድርጅቱን አባላት ትኩረት የሚጠይቅ ታላቅና ሰፊ አጀንዳ ሲሆን በዛሬው የያ ትውልድ ቅንብራችን እንደላባደሩ ሰራተኛው፣ ተማሪው፣ መምህሩ፣ ገበሬው ወዘተ ሁሉ ለኢህአፓ ህዝባዊ ጥያቄዎች ምላሽ ማግኘት ኢትዮጵያና ኢትዮጵያውያን የዘመናት ደዌ ፍቱን መድኃኒት ለመሻት ለፍትህ፣ ለእኩልነት፣ ለሰብአዊ መብት መከበር፣ ለዴሞክራሲ በደምሳሳው ለህዝባዊት ኢትዮጵያ መመስረት ታግለው ያታገሉ በትግሉ ሜዳ የተሰው ወታደር የኢህአፓ ከዋክብትን ታሪክና ተጋግሎ በወፍ በረር ለመቃኘት እንሞክራለን። ሰኔ 1966 እስከ ነሐሴ 1967 በሚያዝያ ወር 1964 ዓ.ም ጀርመን በርሊን ውስጥ እውን የሆነው አመራር በሰኔ ወር 1966 አዲስ አበባ አገር ቤት እስከ ገባ ድረስ ከአንዳንድ የጥናት ቡድኖች ጋር ለመቀራረብና ውህደት ለመፍጠር በተደረገው ጥረት በጥናት ቡድኖች የታቀፉ ስር ነቀል ለውጥ ፈላጊ ወታደሮችና መኮንኖች ለማስተዋል የተቻለበት አጋጣሚ ነበር። ይህም በበኩሉ የአፓ ድርጅታዊ መሰረቱን በአገሪቱ ልዩ ልዩ አካባቢዎች ለመመስረት ባደረገው እንቅስቃሴ የአፓ ስር የተደራጀውን የጭቁን ወታደሮች ድርጅት ለመመስረት ምቹ አጋጣሚ ፈጥሯል። የአፓ ነሐሴ 26 ቀን 1967 ዓ.ም በአዋጅ ራሱን ይፋ ከማድረጉ አስቀድሞ በተደራጀው የጭቁን ወታደሮች ድርጅት ዙሪያ ጥቂት የማይባሉ ስር ነቀል ለውጥ ፈላጊ ወታደሮችንና መኮንኖችን ለማሰለፍ የተቻለ ሲሆን አጋጣሚውም ሆነ ሁኔታው የኢህአፓ አባላትን በወታደራዊ መንግስት የጸጥታ ኃይልና ብሎም በደርግ ውስጥ አስርጎ ለማስገባት የኢህአፓን መዋቅርና በደርግ ዙሪያ ለመዘርጋት እና በሌሎች የደርግ ደጋፊ የፖለቲካ ድርጅቶች ውስጥ ሰርጎ ለመግባት እንዲሁም የከተማ የጥቃት መከላከያ ክንፉን ለማጠናከር ልዩ አስተዋጽኦ ያበረከተ ነበር። ወደ ቅንብሩ እንብርት ስንደርስ በስፋት የምንመለከተው ቢሆንም እንዲህ ወዲህ ገደማ የኢህአፓ ስር የተደራጀው ጭቁን ወታደሮች ድርጅት ከመሰረቱት መካከል በግንባር ቀደምትነት ሻምበል አማሃ አበበንና አምሳለቃ ወልደ መንህንን ልናስታውሳቸው ግድ ይሆናል። በመስከረም ወር 1967 ዓ.ም ንጉሱን ከስልጣን አውርዶ ጊዜያዊ ወታደራዊ አስተዳደር ደርግ በሚል ስያሜ ዙፋኑን የወረሰው ወታደራዊው ደርግ አካሄዱ ባላማራቸውና በግልጽ በተቃወሙት ላይ በዚያው የንግስናው ወር ክንዱን ለማሳረፍ ሞከረ። ሶስተኛው ወር ላይ ደግሞ መላውን ዓለም ያሳዘነ አሰቃቂ ግድያ ፈጸመ። ደርግ ዳር 13 ቀን 1967 ዓ.ም ቅዳሜ ምሽት በግፍ ከረሸናቸው 60 ያህል የቀድሞ መንግስት ከፍተኛ ባለስልጣናት ጋር ሌሎች 6 ስር ነቀል ለውጥ ፈላጊና ወታደራዊውን ፖሊሲ የተቃወሙ የግራ ኃይሎች የሚገኙበት ሲሆን 3ቱ የኢህአፓ አባላት ነበሩ። ደርግ በኢህአፓ ላይ ያሳረፈው የጥቃት ዱላ መጀመሪያ በሆነው በዚህ የህዳር 13/1967 የግፍ ርሸና ሻምበል በላይ ጸጋዬ፣ ዮሐንስ ፍትዊ፣ ተስፋዬ ታከለ መቶ አለቃ ከአርሚ አቪዬሽን እንዲሁም ሻምበል ደምሴ ሽፈራው ከክብር ዘበኛ፣ ሻምበል ወልደ ዮሐንስ ዘርጋውና ወታደር በቀለ ወልደ ጊዮርጊስ ከምድር ጦር መሐንዲስ ክፍል ተሰውተዋል። ስድስቱም ታጋይ ወታደሮች ለፍትህ፣ ለእኩልነት፣ ለዲሞክራሲ የቆሙ ነበሩ። ዮሐንስ ፍትዊና መቶ አለቃ ተስፋዬ ታከለ ሰኔ 21 ቀን 1966 ዓ.ም አራተኛ ክፍለ ጦር ውስጥ በተቋቋመው የጦር ኃይሎች የፖሊስ ሰራዊትና የብሔራዊ ጦር አስተባባሪ ደርግ ውስጥ በአርሚ አቪዬሽን ተወክለው በደርግ አባልነት ተንቀሳቅሰዋል። ካፕቴን በላይ ጸጋዬም የደርጉ የኦፕሬሽን ክፍል ኃላፊ ነበር። ይህም ሆኖ ታዲያ ሶስቱ የኢህአፓ አርሚ አቪዬሽን ውስጥ የዘረጋው የጥናት ህዋስ አባል ነበሩ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ አባልም የኢህአፓን ጥያቄዎች አስተጋብተዋል። በተለይም የደርግ አባላቱ ተስፋዬ ታከለና ዮሐንስ ፍትዊ ደርግ ወደ ጦር ሰፈሬ እመለሳለሁ ያለውን ቃል ክዶ በአፈሙዝ የህዝቡን አብዮት ሲነጥቅ ጊዜያዊ ህዝባዊ መንግስት እንዲመሰረት በድፍረት ሞግተዋል። እኒህ ወጣት መኮንኖች በደርጉ ስብሰባዎች ሁሉ የህዝባዊ መንግስትን ጥያቄ ደጋግመው በጠየቁበት ጊዜ ነበር። በጊዜው መጋቢ 50 ለቃ የነበረው የደርግ አባል አክሊሉ ወታደሮች አይደላችሁምን? ሰላምን ስለምን የወታደር መንግስት ጠልታችሁ የህዝብ መንግስት ይቋቋም ትላላችሁ? ማለት ያላዋቂ አስተያየቱን ያንጸባረቀው የኢህአፓ ማዕከላዊ ኮሚቴ አባል የዮሴፍ አዳነ አጎትና ያንጋፋው የፓርቲው አባላት የቅርብ ጓደኛ የነበረው ካፒቴን በላይ ጸጋዬም ቢሆን ለጊዜያዊ ህዝባዊ መንግስት በጽኑ ታግሏል። የደርግ ኦፕሬሽን ኃላፊ የነበረው እንደመሆኑ እና ድርጅቱን ካደጋ ጠብቋል። በአርሚ አቪዬሽን ውስጥ የኢህአፓን መዋቅር ለመዘርጋት በድፍረት ተንቀሳቅሷል። የአርሚ አቪዬሽን ጦር አባላት የደርጉን ፖሊሲ በመቃወማቸውና የኢህአፓን ህዝባዊ ጥያቄዎች በማስተጋባታቸው በጥቅምት ወር 1967 ዓ.ም ደርግ በወታደሩ ላይ ወታደር አዝምቶ ብዙዎቹን ደመሰሰ። በዚሁ ጊዜም ገና ከመነሻው ጀምሮ የደርጉን አካሄድ ሲቃወሙ የነበሩትን ሁለቱ የደርግ አባላት ዮሐንስ ፍትዊንና ተስፋዬ ታከለን ሰራዊቱን በማነሳሳት ወንጅሎ አሰራቸው። በመጨረሻም ህዳር 13 ቀን 1967 ዓ.ም የንጉሱን ባለስልጣናት በግፍ በረሸነበት ምሽት ግንባር ቀደሞቹን የኢህአፓ ከዋክብት ኢትዮጵያና ለኢትዮጵያውያን ታላቅ ራዕይ የነበራቸውን ወጣት መኮንኖች ባሰቃቂ ሁኔታ ተገደሉ። የሶስቱ ወጣት መኮንኖች፣ የሶስቱ የህዝብ ልጆች የካፒታን ጸጋዬ፣ ዮሐንስ ፍትዊና ተስፋዬ ታከለ ሞት በኢህአፓ ላይ የደረሰ የመጀመሪያ አስደንጋጭ ዜና ነበር። የኢህአፓ የአገር ቤት እንቅስቃሴ እውን ከሆነ ወዲህ ባሉት ጊዜያት አያሌ ወታደሮችና መኮንኖች በጭቁን ወታደር ድርጅት ስር ተሰልፈው ለድርጅቱ ዓላማዎችና ለህዝባዊ ስርዓት መስፈን ያላሰለሰ ትግል አድርገዋል። የኢህአፓ ህዝባዊ ጥያቄዎች ምላሽ ማግኘት፣ ፍትህና እኩልነት የሰፈነባት ህዝባዊት ኢትዮጵያ ትመሰረት ዘንድ በጽኑ የታገሉት ወታደሮች ምንጊዜም ራሳቸውን መስዋዕት ለማድረግና በፈለጉበት ስፍራ ሁሉ ቀድመው ለመገኘት የፈጠኑ ነበሩ። በተመደቡበት ስፍራ ሁሉ ግዳጃቸውን ለመወጣትም የተዘጋጁ። በማስታወቂያ ሚኒስቴር የኢትዮጵያ ሬዲዮ እንዲጠብቁ ከተመደቡት የጭቁን ወታደር ድርጅት አባል የሆነ አንድ ወታደር ኢህአፓ ለህዝብ ማስተላለፍ የሚፈልገውን ማናቸውን መልእክትና ፕሮግራም በኢትዮጵያ ሬዲዮ ለማስተላለፍ የሚቻልበትን ሁኔታዎች ለማመቻቸት ዝግጁ መሆኑን በፍጹም ፈቃደኝነት አስታወቀ። ወታደሩ ይህን በማድረግ ራሱን ለመሰዋት የተዘጋጀ ነበር። የወታደሩን ሐሳብ ፖሊት ቢሮው ባይቃወመውም ድርጊቱ ኢህአፓ መፈንቅለ መንግስት ያካሄደ ስለሚያስመስለው እንደሚችልና ህዝብንም እንደሚያጉላላ በማመን ኢህአፓ እድሉን ሳይጠቀምበት ቀረ። በጥበቃ የተመደበበትን አጋጣሚ ለድርጅቱ ፋይዳ ያለው ተግባር ለማዋል ያቀደው የዚህ ወታደር ድርጅታዊና ህዝባዊ ፍቅር በሌሎችም የሰራዊቱ አባላት በሆኑ የኢህአፓ ከዋክብት ዘንድ ሁሉ የሚንጸባረቅ እንጂ የተወሰኑ ኃይሎች ብቻ አልነበረም።
እስቲን ጠይቅሽ ኢትዮጵያ ሀገሬ ካንዱ አምባገነን ሌላው አምባገነን እንደ ግል ንብረት ታስረን ተጠፍረን በውርስ ተላልፈን ለስንት ዘመን ኑር ህይወት እየገበርን ስንት ጊዜ እንሙት ዝግዝግ እንንጠልጠል በገዦች ጭካኔ ከሀገር እንሰደድ እንፈነቃቀል እስኪ ልጠይቅሽ ኢትዮጵያ እናት ዓለም አንቺ የደም ሀገር ስንት ጊዜ እንሙት ስንት ጊዜ እንቀበር ስንቴስ እንታሰር ስንት ጊዜ እንድማ ስንት ጊዜ እንጩ ለአንድነት ለክብርሽ ለህዝቦችሽ ክብር ወፌላላ እንግባ ህይወት እንገብር ስንቴ ስንታፈን ስንቴ ስንዘግዘግ ባረመኔ ገዦች ከጅሽ እንፈልቀቅ አገሯን እንልቀቅ እናት ዓለም አራቱም ማዘንሽ ሁነን እስር ቤት ስንት ጊዜ እንሙት ለማን እንበላ ቤት አንቺ እናት ዓለም ኢትዮጵያ የደመረች ጧትና ማታ ደግ ይመጣል ይያን ስንጸልይ ስንመኝ አንቺ እናት ዓለም የኛ ጣፋንታ በሞት ብቻ ሆኖ እፎይታ የሚገኝ እስኪ ልጠይቅሽ እናት ልጅና ባሏ ቤት በግፍ ስትደፈር ደም ሲያጠልባት እያንዳንዷ መንደር እንደ ታጠበ ጨርቅ ጅግኖች ሲሰቀሉ ልክ እንደ ቁሻሻ ከጉድጓድ ሲጣሉ አንቺስ ከምታውቂው ምን አላልነው አለ በጊዜ በወቅቱ አላፊ ህዝብ ልጆች በጥይት ሲመቱ ዘራቸው ተመርጦ በቁም ሲሸለጡ ምን አላልነው አለ እናት ዓለም ግፉ እንዲቆምልን መከናው እንዲጠፍ ያልንበት መንገድ ያልወጣንበት ሰልፍ ያላስተላለፍነው ተቃውሞ መግለጫ ያልተናገርንበት ዜና ማሰራጫ እስከ መቼ ድረስ እስኪ ልጠይቅሽ የእንግዲህ ልጅሽን ዙፋን ላይ አስቀምጠሽ የእውነተኛ ልጅሽን ጉድጓድ እየከተትሽ አንቺን ያልሁላ ጥቁር አስለብሰሽ ጡቅ ነካሾችሽን ንግስና ቀብተሽ እስከ መቼ ይሆን እንዲህ የምታኖሪን አንቺ የደም ሀገር ኢትዮጵያ ንገሪን ንገር እንግድ የለም ወደንም ጠላንም እንገፋለንኛ ሌላ እናት የለንም አቦስ ከመቼ ድረስ ገዳይ ያነገስሽ ጥቁር እንዳስለበስሽ ጧትና ማታ ልጆችን ቀብረሽ ስንት ጊዜ እንታፈን ስንቴ ስንዘግዘቅ ባረመኔ ገዦች ከጅሽ እንፈልቀቅ አገሯን እንልቀቅ አራቱም ማዘንሽ ይሁነን እስር ቤት ስንቱን እንለምን እንበላ ቤት አቤት አንቺ እናት ዓለም ኢትዮጵያ የደመረች ካንዱ አምባገነን ሌላው አምባገነን እንደ ግል ንብረት ታስረን ተጠፍረን በውርስ ተላልፈን ለስንት ዘመን ኑር ህይወት እየገበርን ስንት ጊዜ እንሙት ዝግዝግ እንንጠልጠል በገዦች ጭካኔ ከሀገር እንሰደድ እንፈነቃቀል እናም እስኪ ልጠይቅሽ ኢትዮጵያ እናት ዓለም አንቺ የደም ሀገር ስንት ጊዜ እንሙት ስንቴስ እንቀበር
እናም ለጠይቀሽ ኢትዮጵያ እናታለን።